ራቲ ቆጲ ቦሪ ልወልት ዴብና ነጋት ብሏ
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ19 በ22 እና በ25 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
በብዙዎች ላይ በጋራ የሚደርስ የመከራ አይነት ነው። በእንግሊዝኛው አጠራር collective trauma ይባላል። በተለይ በማህበረሰብ መሰረታዊ መዋቅር ላይ የሚያደርሰው ዘላቂ ውድመት ይበልጥ አስከፊና አሳሳቢም ያደርገዋል።
በህይወት ላይ ዘግናኝ ጥፋት ያደርሳል፣ የህይወትን ትርጉምና ዋጋም ያቀውሳል።
እናም ከሩቅ አሳቢነት የሚመነጭ ማህበረሰቡ በጋራ የት እንደነበርና ወዴት ማምራት እንደሚሻም አባላቱ አብረው እንዲመክሩ
በጋራም የሚያቀኑበትን መንገድ የሚያመላክቱ ሐሳቦችን በጥሞና ፈትሾ ቀጣዩን ትውልድ ከመሰል መከራ የሚታደጉ መሰረቶችን ለማኖር በትጋት መስራትን ጭምር ይጠይቃል።
መከራ የደረሰባቸውን የተጎዱ ወገኖች ከወደቁበት በጋራ ከማቅናት የሚጀምር ተጨባጭ ሥራ ግን ቁስሉን ማከም ብቻ ሳይሆን የዘለቄታውንም ጉዞ ቀያሽ ጭምር ነው።
የስነ ልቦና የማህበረሰብ ሳይንስ ጥናት አዋቂዎችን ሙያዊ እይታ የሚጋብዙትን አበይት ርዕሶች በቀጠሮ አቆይተን
ለአሁኑ ግን ከአነጋጋሪውና ደርዝ ያለው ውይይትና ክርክር ጭምር ከሚጋብዙት በወቅታዊ ርዕሶች ላይ ካተኮሩ የምሽቱ የራዲዮ መጽሔት ዝግጅቶች አንድ ሁለቱን እናስተዋውቃችሁ። የአገር ጉዳይ ነው ቅንብሩ።
ዩናይትድ ስቴትስ ኢትዮጵያን አስመልክቶ ትከተላለች ባሉት ፖሊሲ ዙሪያ በቅርቡ ጽሑፎቻቸውን ያስነበቡት
አቶ ገብርኤል ንጋቱና አቶ ነጋሽ አብዱራህማን
እንዲሁም በርዕሰ ጉዳዩ ዙሪያ የበኩላቸውን አስተያየት ያቀረቡት አቶ አዲስ ዓለም ደስታ ናቸው።
ከሶስቱ እንግዶቻችን ጋር የምንጀምረው ዝግጅት ቀዳሚው ነው። የሰዓቱን የዓለም ዜና ተከትሎም ይቀርባል።
ባለፈው እሁድ የተጀመረ ሌላ ተዛማች በኢትዮጵያ ወቅታዊ ርዕሶች ዙሪያ የሚካሄድ ክርክር ሁለተኛ ክፍልም ለምሽቱ ይዘናል።
ሌሎችም አሉን።
ጤና ይስጥልን፣ እንደምን አመሻችሁ፣ እንደምን ሰነበታችሁ ክብራትና ክብራን አድማጮቻችን።
ከዛሬ እሁድ ጥር 29 2014 ዓ.ም ልዩ ልዩ ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች
ትዝታ በላቸውና
አሉላ ከበደ ነን። አሁን እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን።
ጠብቁን።
ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። የአፍሪካ ህብረት ለኢትዮጵያ ግጭት ሰላማዊ መፍትሄ ለማፈላለግ ከአህጉሪቱ የተለያዩ አካባቢዎች ተጨማሪ ባለሙያዎችን እንደሚያሰልፍ አስታወቀ። የኢትዮጵያ የጸጥታ ቀውስ በሰላማዊ መንገድ እንዲቋጭ የሚያደርገውን ጥረት ህብረቱ አጠናክሮ መቀጠሉን የገለጹት የሰላምና ጸጥታ ምክር ቤት ኮሚሽነሩ አምባሳደር ባንኮሌ አዴኦዬ የአፍሪካ ቀንድ ልዩ ልዑኩ ኦሊሴጉን ኦባሳንጆ ወደ አማራና አፋር ክልሎች ሄደው ሁኔታውን እንደሚመለከቱ ገልጸዋል። የአፍሪካ ህብረት በ35ኛው የመሪዎች መደበኛ ጉባኤው እየተበራከቱ የመጡ የመፈንቅለ መንግሥት አድራጎቶችን በአንድ ቃል ማውገዛቸውም ታውቋል። ከአዲስ አበባ የተጠናቀረው ሙሉ ዘገባ በዜናው ክፍለ ጊዜ መጨረሻ ይቀርባል። አንድ ኮንጎሌዛዊ ስደተኛ ብራዚል ውስጥ ሰሞኑን ተደብድቦ ከተገደለ በኋላ የሀገሪቱ ግዙፍ ከተሞች በተቃዋሚ ሰልፎች መጨናነቃቸውን አሶሺየትድ ፕሬስ ዘግቧል። የ24 ዓመቱ ሙዋሴ ሙጌኒ ካባጋምቤ ሪዮ ዴ ጃኔሮ ውስጥ ባራዳ ቲሁዋካ በሚባል የመኖሪያና የገበያ አካባቢ አንድ ኪዮስክ ውስጥ ይሠራ የነበረ ሲሆን ማንነታቸው ባልተገለጸ ሰዎች ተደብድቦ የተገደለው የዛሬ 2 ሳምንት አካባቢ ነበር። ሙዋሴ ይሠራበት ወደ ነበረ ሱቅ የሚወስድ መንገድ የሙዋሴን ፎቶዎችና ስዕሎች በሰፈሩባቸው ሰልፈኞች ባነሮች መሸፈኑ ታውቋል። በመላ ሀገሪቱ ቁጣ ከተነሳ በኋላ ትናንት እና ዛሬ ሪዮና ሳኦ ፖሎ ውስጥ ከፍተኛ ሰልፎች መደረጋቸው ተገልጿል። የቱኒዚያ ፕሬዚደንት የሀገሪቱን ጠቅላይ የዳኝነት ምክር ቤት ዛሬ በተኑ። ፕሬዚደንት ካይስ ሰይድ የዛሬውን እርምጃ የወሰዱት የሀገሪቱ ከፍተኛው የፍትህ አካል በተለይ ሙስናና ሽብር ፈጠራን በሚመለከቱ ዶሴዎች ላይ ዘገምተኛ እንደሆነ ለወራት ትችትና ወቀሳ ሲያሰሙ ከቆዩ በኋላ መሆኑን የሮይተርስ ዘገባ ይናገራል። ዳኞች የመንግስቱ ተግባራት አካል ናቸው፣ በራሳቸው እንደ መንግስት እንዲንቀሳቀሱ አልፈቅድም ሲሉም ፕሬዚደንቱ ትችት አዘል መልእክት ሲያሰሙ ቆይተዋል። ይህ የፕሬዚደንት ካይስ ሰይድ እርምጃ የፍርድ ቤቶችን ነጻነት እንዳይጋፋ ስጋት እንዳደረባቸው ከሚገልጹ ተቀናቃኞቻቸው የበረታ ተቃውሞ ሳያስነሳባቸው እንደማይቀር እየተሰማ ነው። በደቡባዊ አፍሪካ አካባቢዎች ባለፈው ሳምንት ደርሶ ብዙ ጉዳት ያስከተለውን የሐሩር አውራጃ ወጀብ አናን የተከተለው ሳይክሎን ባትሪ ብዙ ጉዳት እያደረሰ መሆኑን የሚቴዎሮሎጂና ሌሎችን ባለስልጣናት አመልክተዋል። በሰዓት 235 ኪሎ ሜትር ይከንፍ የነበረው ወጀብ ወደ ማዳጋስካር ምስራቃዊ አካባቢ ሲቃረብ ወደ 110 ኪሎ ሜትር ዝቅ ማለቱንና ትናንት ምሽት መሬት ላይ ሲደርስ በሰዓት 80 ኪሎ ሜትር ግፊት የነበረው መሆኑንና በአንድ ሰዓት ተኩል ጊዜ ውስጥ ከ27,000 በላይ ሰው መፈናቀሉን ብሔራዊው የሚቴዎሮሎጂ ቢሮ መግለጹን አዣንስ ፍራንስ ፕሬስ ዘግቧል። ከጥቂት ሳምንታት በፊትም በማዕበል አና ምክንያት ማዳጋስካር፣ ሞዛምቢክና ማላዊ ውስጥ ቢያንስ 90 ሰው መሞቱን ሪፖርተራችን ላሜክ ማሲና ከቺክዋዋ ማላዊ ያጠናቀረው ሪፖርት ይጠቁማል። ማላዊ ውስጥ ከ17 ወረዳዎች ቁጥሩ ወደ 190,000 የሚጠጋ ሰው ተፈናቅሏል። በብዙ አካባቢዎች መደበኛ እንቅስቃሴዎችና ንግዶች መቋረጣቸውንም ዘገባዎቹ ጠቁመዋል። ሩሲያ በዩክሬን ድንበር አቅራቢያ ልታሰፍር ከምትችለው ተዋጊ ኃይል በዚህ የአውሮፓ ወር አጋማሽ 70% ቦታ እንደምታስይዝ የአሜሪካ ባለሥልጣናት ተናግረዋል። ይህ ጠንካራ አቅም ፕሬዚደንት ቭላዲሚር ፑቲን በዩክሬን ላይ ሙሉ ወረራ ለመክፈት እንደሚያስችላቸው ባለሥልጣናቱ አመልክተዋል። ማንነታቸው እንዳይገለጽ የጠየቁት የዩናይትድ ስቴትስ ባለሥልጣናት የውስጥ ክትትል ማካሄዳቸውን ጠቁመው ፑቲን በመጪዎቹ ጥቂት ሳምንታት ውስጥ ወረራ የመክፈት ሐሳብ እንዳላቸው ቢናገሩም አሁንም ግን ዲፕሎማሲያዊ መፍትሄ ለማፈላለግ ገና አለመርፈዱን ጠቁመዋል። ወደ ዩክሬን ተዋጊ ጦር እንደማያዘምቱ ፕሬዚደንት ጆ ባይደን ቢናገሩም የጠቅላይ እዙን ሠራተኞችና ተዋጊ ወታደሮችን የኔቶን ምስራቃዊ መከላከያ ለማጠናከር በሚል ወደ ፖላንድና ሮማንያ መላካቸውን አሶሺየትድ ፕሬስ ዘግቧል። ዩናይትድ ስቴትስ መሠረተ ቢስ ፍርሃትን እያቀጣጠለች ነው ስትል የምትወቅሰው ሞስኮ ዩክሬንን የመውረር ዕቅድ እንደሌላት እየተናገረች ነው። የቱርክ ፕሬዚደንት ራሲፕ ታይብ ኤርዶዋን ለኦሚክሮን መጋለጣቸውን ትናንት አስታወቁ። ፕሬዚደንቱና ባለቤታቸው ኤሚን ቀላል የኮቪድ ስሜቶች እንዳሉባቸው በትዊተር ባሰፈሩት መልእክት አስታውቀዋል። ፕሬዚደንቱና ባለቤታቸው በኮቪድ-19 መያዛቸው የተነገረው ወደ ዩክሬን ሄደው አቻቸውን ቮሎዲሚር ዜሌንስኪን ኪየቭ ላይ ካነጋገሩ ከሁለት ቀናት በኋላ ነው። ከኪየቭ የወጣ ዜና የለም እስካሁን። ወደ አፍሪካ ህብረት ዘገባ ለመልሳችሁ፣ የዛሬውን የአፍሪካ ህብረት የመሪዎች ጉባኤ ሁለተኛ ቀን ውሎ በተመለከተ ኬኔዲ አባተ ዝርዝሩን ከአዲስ አበባ ከአፍሪካ ህብረት ይዟል፣ ቀጥሎ ይቀርባል።
የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ኮሚሽነር አምባሳደር ባንኮል ያደውዬ የአህጉሪቱን የሰላምና ጸጥታ ቀውሶች በተመለከተ በሰጡት መግለጫ የኢትዮጵያ ጉዳይ በአሁኑ ወቅት በህብረቱ ከፍተኛ ትኩረት ማግኘቱን ጠቁመዋል። በሰሜን ኢትዮጵያ ግጭት ከተከሰተበት ዕለት ጀምሮ የአፍሪካ ህብረት ሰላማዊ መፍትሄን የማፈላለግ ስራ ሲሰራ መቆየቱን የገለጹት ኮሚሽነሩ ለዚህ ጉዳይ ኃላፊነት የተሰጣቸውን የህብረቱ የአፍሪካ ቀንድ ከፍተኛ ተወካይ የሆኑትን የቀድሞ የናይጄሪያ ፕሬዝደንት ኦሉሴጉን ኦባሳንጆን የሚያግዙ ተጨማሪ ባለሙያዎች ወደ ስራ እንደሚገቡም ተናግረዋል።
I believe it is important for me to emphasize this. The African Union is fully seized of this matter.
ይህንን ጉዳይ ማጉላት አስፈላጊ ነው ብዬ አምናለሁ። የአፍሪካ ህብረት በኢትዮጵያ ጉዳይ በሙሉ ትኩረት ተጠምዷል። ለዚህም አስፈላጊ የሆኑ የተለያዩ ሀብቶች፣ ጉልበትና በሽምግልናና ውይይት ክፍል ውስጥ ያሉ ባለሙያዎችን እንዲሁም የፖለቲካ ተንታኞችን ስንጠቀም ቆይተናል። በሚቀጥሉት ጥቂት ቀናትም ደግሞ የአፍሪካ ቀንድ ከፍተኛ ተወካይ ቢሮ ከአፍሪካ አህጉር በሚመለመሉ ባለሙያዎች በመሙላት እንደግፋለን። ይህም በሰሜን ኢትዮጵያ ሰላምን ለማረጋጋት ሽምግልናና ውይይት ዋነኛ መሰረታዊ ጉዳዮች መሆናቸውን ለማረጋጋት የሚደረግ ነው።
Peace to return to the northern part of Ethiopia.
በኢትዮጵያ ሊካሄድ የታቀደውን ብሔራዊ ምክክር ለመደገፍ ጥረቶች መጀመራቸውንም የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ኮሚሽነሩ አምባሳደር ባንኮል ያመልክተዋል።
The engagement is now for us as the department to also mobilize full support.
አሁንም እናደርገው ተሳትፎ የኢትዮጵያ መንግስት ብሔራዊ የምክክር ኮሚሽን በማቋቋም ለሚያደርገው ጥረት ሙሉ ድጋፍ ማሰባሰብ ነው። የቀድሞው ፕሬዝዳንት ኦሊሴጎኑ ባሳንጆ ከኮሚሽኑ አባላት ጋር እየተገናኙ መሆኑን ማረጋገጥ ፈልጋለሁ። እርሳቸው በመቀሌ በርካታ ጉብኝቶችን አድርገዋል። በዚህም ሳምንት ኮምቦልቻን ጨምሮ በአማራና አፋር ክልሎችም ጉብኝቶችን ያደርጋሉ። የአፍሪካ ህብረት ዋና መቀመጫ በሆነችው ኢትዮጵያ ሰላም እንድመለስ ሁላችንም እየጎተጎተናል።
ምንም እንኳን የአፍሪካ ህብረትን ጨምሮ የተለያዩ አካላት በኢትዮጵያ የተኩስ አቁም ድርድር እንዲደረግና ግጭቱ በሰላማዊ መንገድ እልባት እንዲያገኝ የሚያደርጉትን ጥረት መቀጠላቸውን ቢገልጹም የፊት ለፊት ድርድር ስለመጀመሩ እስካሁን በይፋ የተባለ ነገር የለም። ይሁንና በሁለቱም አካላት በኩል የድርድር ምልክቶች ስለመኖራቸው ፍንጮች እየታዩ ነው። የህወሓት ከፍተኛ አመራሮች ከሰሞኑ ወደ ድርድር የሚመሩ አበረታች ምልክቶች ስለመኖራቸው በተለያዩ አጋጣሚዎች መግለጻቸው ይታወሳል። ትናንት በነበረው የአፍሪካ ህብረት የመሪዎች ጉባኤ መክፈቻ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ደግሞ በኢትዮጵያ ሰላምን ለማስፈን የማንፈነቅለው ድንጋይ የለም ያሉ ሲሆን ምንም እንኳን ስለ ድርድር ባያነሱም ለሰላም ምቹ ሁኔታ ለመፍጠር እንደ በጎ ፍቃድ ማሳያነት ከፍተኛ ደረጃ ያላቸው ተጠርጣሪዎችን ከእስር ለቀናል፣ ግጭቶችን በሰላማዊ መንገድ ለመፍታት ካለን ቁርጠኝነት ጋር በተያያዘ በቅርቡ አካታች ብሔራዊ ምክክር በህጋዊ መንገድ ይፋ አድርገናል ሲሉም አክለዋል። ይሁን እንጂ የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በቅርቡ ለጋዜጠኞች በሰጡት መግለጫ ላይ ከሽብርተኛ ድርጅት ጋር እንነጋገራለን በሚል የተገለጸበት አጋጣሚ የለም ማለታቸው ይታወሳል። የኢትዮጵያን ግጭት ጨምሮ በአፍሪካ የሰላምና ጸጥታ ጸር የሆኑ ሌሎች ጉዳዮችንም ዋነኛ አጀንዳ በማድረግ የአህጉሪቱ መሪዎች በመደበኛ ጉባኤያቸው መወያየታቸውን የገለጹት የህብረቱ የሰላምና ጸጥታ ምክር ቤት ኮሚሽነር አምባሳደር ባንኮል ያደውዬ ከአህጉሪቱ ወቅታዊ ፈተናዎች መካከል የሆኑት የመፈንቅለ መንግስት እርምጃዎች በሙሉ ድምጽ እንደተወገዙም በዛሬው መግለጫቸው አንስተዋል።
Every African leader in the assembly has condemned unequivocally.
በጉባኤው የተሳተፉ እያንዳንዳቸው የአፍሪካ መሪዎች የህግ መንግስታዊ የሆኑ የመንግስት ለውጥን በአንድነት አውግዘዋል። በኢዲሞክራሲያዊ ዝንባሌዎች ምክንያት አባሉን የሚያግድ የብየነ መንግስታት አካል የለም። የአፍሪካ ህብረት ግን ይህንን በማድረጉ እውቅና ሊሰጠው ይገባል። እስካሁን በአፍሪካ ህብረት ታሪክ ባልታየ መልኩ በአንድ አመት ጊዜ ውስጥ በመፈንቅለ መንግስት ምክንያት አራት ሀገራት ከአባልነት ታግደዋል። እነዚህም ማሊ፣ ጊኒ፣ ሱዳንና በቅርቡ ደግሞ ቡርኪና ፋሶ ናቸው።
ማሊ፣ ጊኒ፣ ሱዳን and latest ቡርኪና ፋሶ።
በጊኒ ቢሳው መሪም ላይ በቅርቡ የመፈንቅለ መንግስት ሙከራ መደረጉን ያስታወሱት ኮሚሽነሩ ህብረቱ መሰል ተግባራትን በፍጹም እንደማይታገስ አብራርተዋል። የተስፋፋ የመጣው ሽብርተኝነትና የኮቪድ-19 ወረርሽኝ ሌሎች ዋነኛ የአህጉሪቱ ቀውሶች እንደሆኑም ነው የገለጹት። የህብረቱ መሪዎች በእነዚህና ተያያዥ ጉዳዮች ላይ የሚያደርጉትን ውይይት ይህ ዘገባ እስከተጠናቀረበት ጊዜ ድረስ አልቋጩም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። የተከበራችሁ አድማጮች፣ በመጨረሻም የ2021 ዓመተ ምህረት የአፍሪካ ዋንጫ የፍጻሜ ጨዋታ ካሜሩን ዋና ከተማ ያውንዴ ላይ በግብጽና በሴኔጋል መካከል ከ50 ደቂቃ ባነሰ ጊዜ ውስጥ ይጀምራል። ቤጂንግ የክረምት ኦሊምፒክን እያስተናገደች ነው። በሰላሙ የፍልሚያ መስክ መልካም እድል ለአፍሪካም ለመላው ዓለም አትሌቶችና ለሀገሮች ሁሉ። ከቀሪ ዝግጅቶቻችን ጋር እስከ ምሽቱ 4 ሰዓት አብራችሁን ቆዩ። ዜናውን ያሰማዋችሁ ሰሎሞን አባተ ነኝ። ጤና ይስጥልኝ።
አመሻችሁ ክብራትና ክብራን አድማጮቻችን፣
እሁድ ጥር 29 2014 ዓ.ም የራዲዮ መጽሔት ጀመረ።
በመግቢያችን ካስተዋወቅናቸው ልዩ ልዩ ዝግጅቶች ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ ብላቸውና
አሉላ ከበደ ነን። ወደ ቀዳሚው ቅንብር ከማምራታችን አስቀድመንም
አሁን በራዲዮ መጽሔት ወግ መሰረት
የሳምንቷን ምርጥ ግጥም እናስቀድም። ፍቅር ማለት ውዴ ፍቅር ማለት ውዴ የህልሙ ዘራችን እውን ፍሬ አፍርቶ ቆንጂዬ ልጅ ወልደን እሱም ፍቅር ሊማር አንደበት አውጥቶ ፍቅር ማለት እማ ብሎ ቢጠይቅሽ ፍቅር ማለት እማ ብሎ ቢጠይቅሽ ይህንን ንገሪው ሳትፈሪ ሳይጨንቅሽ ይህንን ንገሪው ሳትፈሪ ሳይጨንቅሽ ፍቅር ማለት ልጄ የተራሆ ህያት ባዶ ጥርቃሚ የሶስት ፊደል ጥምረት የቀል ልቅምቃሚ የደቂቃ ስሜት ወይ ጊዜያዊ ጥቅም አይደለም ምስጢሩ የደቂቃ ስሜት ወይ ጊዜያዊ ጥቅም አይደለም ምስጢሩ መስጠት 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 በቃ ሁሌ መስጠት እናም በቃ ሁሌ መስጠት እናም ልጄ ይህ ነው የፍቅር ቀመሩ ብለሽ ንገሪልኝ እንዲገባው አርገሽ ፍቅርን ሰጥቶ ምላሽ እንዳይጠብቅ በደንብ አስጠንቅቀሽ ደግሞም እንዲበዩ ፍቅር ማለት ልጄ ባንድ ውብ ማሳ ውስጥ ካረም ባንዲት ውብ ማሳ ውስጥ ካረም ከቁጥቋጦ ፈጽሞ በራቀች ካንድ ገበሬ እጅ በጽናት ተዘርታ በእምነት የበቀለች ፍቅር ቡቃያ ነች የዓለምን ኃይሎች አጣምሮ ያደላት የተንኮል ገሞራ ያሜት አውሎ ንፋስ ከፍትሮ ማይጥላት ገንዘብ ጎርፍ ሆኖ ስሯን ቢያጥለቀልቅ ፈጽሞ ማይነቅላት ገንዘብ ጎርፍ ሆኖ ስሯን ቢያጥለቀልቅ ፈጽሞ ማይነቅላት ፍቅር ቡቃያ ናት ብለሽ ንገሪልኝ ግን ይህን ሁሉ ቃል ካንደበትሽ ሰምቶ ፍቅር ማለት እማ ብሎ ከጠየቀሽ ሳይረዳው ቀርቶ ይህንን ንገሪው ገበሬው አምላክ ነው ማሳውም ልባችን ዘሩ የፍቅር ቃል ቡቃያው ልጃችን እንዲያውም ከተራ ቃላት ጋር ምን አፈታተነን ፍቅር ማለት ውዴ በቃ እኔና አንቺ ነን መሳፍን ከተባሉ አድማጫችን ባደረሱን የፍሬው ገሰሰ ፍቅር ማለት ውዴት በተሰኘችው የሳምንቷ ምርጥ ግጥም ዝግጅታችንን ጀምረናል። ገጣሚውን ፍሬው ገሰሰን ለግሩም ግጥማቸው እናመሰግናለን።
አድማጮች አሁን ወደ አስተዋወቅናችሁ የምሽቱ ቀዳሚ ቅንብር ነው የምንወስዳችሁ።
ዩናይትድ ስቴትስ ኢትዮጵያን አስመልክቶ የምትከተለውን ፖሊሲ በተለይም ደግሞ በአሁኑ ወቅት በኢትዮጵያ ባለው ሁኔታ ዩናይትድ ስቴትስ እየተጫወተች ያለችውንና ልትጫወት የምትችለውን ሚና የአፍሪካ ቀንድን ስትራቴጂያዊ ጠቀሜታ በአንጻሩም የዩናይትድ ስቴትስን ብሔራዊ ጥቅምና በተለይም በአካባቢው ሊኖራት የሚችለውን ፍላጎት ከኢትዮጵያ የዛሬ ይዞታና መጪ ዕጣ ጋር ይተሳሰራሉ ያላችኋቸውን ጉዳዮች የሰሜን ኢትዮጵያ ጦርነት ማብቂያ ያላገኘው ግጭትና ሰላም መታጣት ይልቁንም እጅግ ለበረታ መከራና አልቂት የተዳረጉ ሚሊዮኖች ዕጣና በመፍትሄ አማጭነት የታለሙ ንግግሮችና ድርድሮች ለማየት ከምንሞክራቸው ጭብጦች ውስጥ ናቸው። ትውውቁን እናስቀድም።
እሺ፣ እኔ ነጋሽ አብዱራህማን እባላለሁ። እዚሁ ኒውዮርክ ከተማ ነው የምኖረው። የተማርኩት ኮሎምቢያ ዩኒቨርሲቲ ነው የተለያየ ባክግራውንድ ነው ያለኝ። ብዙ እድሜ ነው ሰራሁት በቴክኖሎጂ፣ በቅርብ ጊዜ ደግሞ ፊልም ስራ ላይ ተሰማርቻለሁ። ግን በአብዛኛው አሜሪካ ሀገር በኖርኩበት ጊዜ የኢትዮጵያ ጉዳይ አሳስቦኝ በተለያየ መንገድ ስሳተፍ የቆየው ሰው ነኝ። በቅርብ የጻፍኩት በዛ ላይ የተመሰረተ ነው።
አመሰግናለሁ። አቶ ገብርኤል።
አመሰግናለሁ አሉላ። ገብርኤል ንጋቱ እባላለሁኝ። አሁን ሰዓት ዋሽንግተን ዲሲ ነው የምኖረው። ላለፉት 21 ዓመታት ያህል አፍሪካ ውስጥ ነው የኖርኩት። በአፍሪካ ልማት ባንክ የባንኩ ዳይሬክተር ጀነራል ነበርኩኝ እና ለምስራቅና አፍሪካ 14 ሀገሮች ኦቨርሲ አስተዳድር ነበረ። በዚህ ስራ ያው የዲቨሎፕመንት የልማት ባንኪንግ የሚባለው ኤሪያ ነው ሰራሁት። ያንን ጨርሼ ከመጣ በኋላ በአሁኑ ሰዓት በግማሽ ጊዜ የዓለም ባንክ ውስጥ አማካሪ ሆኜ እሰራለሁ። በግማሹ ጊዜ ደግሞ አትላንቲክ ካውንስል የሚባል ቲንክ ታንክ የአስተሳሰብ ማዕከል እዛ ውስጥ ሲኒየር ፌሎ ሆኜ እሰራለሁ። አመሰግናለሁ።
አመሰግናለሁ አቶ ገብርኤል። አቶ አዲስ አለም።
አመሰግናለሁ። አዲስ አለም እባላለሁ። ያው ከአዲስ አበባ ዩኒቨርሲቲ ነው በዓለም አቀፍ ሕግ ግራጁዌት ያደረኩት። ከዛ በኋላ የኢትዮጵያ በአፍሪካ ህብረት እና በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ቋሚ መልእክተኛ ጽህፈት ቤት የህግና የኢኮኖሚ ጉዳዮች ባለሙያ ሆኜ ነበር ስራ የነበረው። እስከ ቅርብ ጊዜ ድረስ ኒውዮርክ በሚገኘው የኢትዮጵያ ቋሚ መልእክተኛ ጽህፈት ቤት የተባበሩት መንግስታት የሚከታተል የህግና የኢኮኖሚ ጉዳዮች አማካሪ ሆኜ ስሰራ ነበር። አሁን ባለው ሁኔታ ያው እየደረሰ ያለውን ግምት ውስጥ በማስገባት በአክቲቪዝሙ ስራ እየተንቀሳቀስኩኝ ነው።
መልካም። እንግዶቼ በቅድሚያ ሁላችሁንም ለጊዜያቸው አመሰግናለሁ። በመግቢያችን እንዳስተዋወቅ ነው አቶ ገብርኤልና አቶ ነጋሽ በርዕሱ ላይ የጻፏቸው ጽሁፎች ናቸው መነሻ የሆኑን። በጽሁፎቻችሁ የተገለጹትን ሀሳቦች እንዲሁም ድምዳሜዎቻችሁን በግርድፍ ትርጉም ነው የምጠቅሰው፣ አሊያም በጽሁፋችሁ የተንጸባረቁትን ፍሬ ነገሮች ነው ለጥያቄዎቼ መሰረት የማደርገው። አቶ አዲስ አለምም በጉዳዩ ላይ ያላቸውን አስተያየቶች ጨምሮ የሶስታችሁንም እይታ በስፋት እንመለከታለን። በቀጥታ ወደ ውይይታችን ንግባ። አቶ ገብርኤል ከእርሶ ልጀምር። ዩናይትድ ስቴትስ በንዑስ አህጉሩ አፍሪካ ቀንድ ያላትን ተጽዕኖ የሚለው የአማርኛ ትርጓሜ አሻሚነት ስላለው ተሰሚነት በሚለው ወስጄዋለሁ ልታጣ ትችላለች ሲሉ ከዩናይትድ ስቴትስ ጥቅም አንጻር በማንሳት ነው የሚተቹት። እንዲህ ብታደርግም ልትመልሰው ትችላለች የሚል ሀሳብም አቅርበው ይሞግታሉ። በፍጥነት እየተለወጠ ካለው የዓለም ሁኔታ ጋር አብሮ መራመድ የተሳነው ከተጨባጭ ሁኔታ ጋርም ያልተጣጣመ ሲሉም አጠቃላዩን የዩናይትድ ስቴትስ ፖሊሲ አጥብቀው ይተቻሉ። በዋናው ጭብጥን ጀምርና ለዚህ ድምዳሜው መሰረቱ ምንድን ነው?
እንግዲህ አሁን በአፍሪካ ቀንድ የምናየው የዩናይትድ ስቴትስ የውጭ ጉዳይ ፖሊሲ የተዘበራረቀ እንግዲህ በአማርኛ ለቅም ክላሪቲ ኦፍ ፐርፐስ የዓላማ ጥራት የጎደለው በአፍሪካ ቀንድ ሆነ እንደ ሰፋ ማድረግን በአፍሪካ ውስጥ ምንድን ነው ዩናይትድ ስቴትስ መሪ ሀሳቦች ብላ የምትመለከተው ቀዩ መስመር ምን ላይ ነው? አገሮች ምንድን ነው ከዩናይትድ ስቴትስ መጠበቅ የሚችሉት ፕሬዲክትብል በሆነ መተንበይ በሚቻልበት መንገድ? ይሄ በየ4 ዓመቱ የሚለዋወጥ ሳይሆን በቋሚነት ማወቅ የሚችሉት ምንድን ነው የዩናይትድ ስቴትስ ፖሊሲ ብትል የሚያሳየ ነገር የለም። የዛሬ ዓመት የትራምፕ መንግስት በነበረበት ጊዜ የነበረው ፖሊሲ እነሱም ራሳቸው ትራንዛክሽናል የሚባል ነበር። ማለት በቃ ቻይናን እንዴት አድርገን መዋጋት እንችላለን፣ ቻይናን እንዴት አድርገን ማቆም እንችላለን የሚል ነው እንጂ በራሱ አላማችን ይሄ ነው፣ ምናምንበት ይሄ ነው፣ ምንቆምላቸው ነገሮች ይሄ ናቸው የሚል አልነበረውም። እና አሁን በቅርብ ወደ ሀገራችን ባመጣው ለምሳሌ ዩናይትድ ስቴትስ ዲሞክራሲ ጋቨርነንስ ዲሞክራሲና መልካም አስተዳደር ለሚለው ብዙ ገንዘብ የምታወጣ ሀገር ነች። ነገር ግን ኢትዮጵያ ውስጥ ያለው ሁኔታ በዲሞክራሲ የተመረጠ ህገ መንግስታዊ ስርዓት በጦር ሲጠቃ ወጥታ የለም ይሄ መሆን አይችልም፣ መሆን አይገባውም፣ መቆም አለበት ብላ ጠንከር ባለ መልኩ አልተናገረችም። አንዴ ወዲህ አንዴ ወዲያ አንዴ ተነጋገሩ ምናምን ተነጋገሩ ማለት ጥሩ ነው፣ ግን ፕሪንስፕሉ ምንድን ነው? በዲሞክራሲ መንገድ የተመረጠን መንግስት በጦር አፍሪካ ህብረት እና ሌላ አፍሪካ ሀገሮች ስልጣን የሚመጣ መንግስት አንቀበልም ባሉበት ዘመን መንግስት ዩናይትድ ስቴትስ ከማውገዝ ይልቅ እንዴት አድርጌ ላስታርቃችሁ የሚል ነው። እና ሱዳን ውስጥም ሴንቲንግ ነው ያየን የፕራይም ሚኒስትር አብደላ ሀምዶክ መንግስት ተሸርሽሮ እሱን ከስልጣኑ ሲለቅ ዩናይትድ ስቴትስ መልክተኛ ፌልትማን ከጀነራሎቹ ጋር እንዴት እንደሚደራደሩ ነው እንጂ ይሄ ካልተስተካከለ ያስተሳሰብና የመርሆ ጥራት ከሌለ ኢንፍሉዌንስ ወይም ተሰሚነቷን ታጣለች የሚል ትንጋለኝ በዚህ ባጭር ላቁም። ቴንክ ዩ።
መልካም። ለዚህ መሰረቶች ምንድን ናቸው የሚለውን ወደ ኋላ ላይ እናነሳለን። እርስ በርሳችሁ እንድትቀባበሉም እንድትከራከሩም አንዳችሁ በሌላችሁ ሀሳብ ላይ የሚቃረንም ሆነ ተጨማሪ የሚመስላችሁን ሀሳብም እንድትሰጡ እድል ሰጣለሁ። አቶ ነጋሽ በቀጥታ ወደ እርስዎ ነው የሚሻገረው። ወደ ኢትዮጵያ ጉዳይ ነው እርስዎ በጽሁፎ ይዘውን የሚዘልቁት። አሜሪካ በኢትዮጵያው ግጭት ገለልተኛ አደራዳሪ መሆን መቻሏን ጥያቄ ውስጥ ያስገቡታል። ዩናይትድ ስቴትስ እያደራደረች ያለችው የስምምነት ጥረት
በመካሄድ ላይ መሆኑን የሚጠቅሰው ጽሁፎ
በባለጋራነት የሚተያዩ ሁለት ኃይሎች ማዕከል በኢትዮጵያ ውስጥ እንዲፈጠር የሚያደርግ ነው ሲሉ ይተቻሉ። ለሰራው ጥፋት ጸጸት የማይሰማው ይላሉ። ለሰራው ጥፋት ጸጸት የማይሰማው የህወሓት ወይም በሌላ ስያሜ የሚጠራ መሰል የኃይል ማዕከል በአንድ በኩል ማዕከላዊውን መንግስት በሌላው ያስቀምጣል። ይህም እንዲሳካ በጦርነቱ ክፉኛ የተጎዳው የአማራ ክልልና ጎረቤት ኤርትራን እንዳይፈናፈኑ ወይም ደግሞ በቁጥጥር ጫና ስር እንዲውሉ ያደርጋል ይላሉ። አቶ ነጋሽ፣ ለአጭር ጊዜ ለዩናይት ስቴትስ ፍላጎት ጥቅም ሲያስገኝ፣ ለኢትዮጵያ ግን ዘላቂ ጉዳት እንዳለው
በንዑስ አህጉሩም የለየለት ቀውስ ካልተከሰተ
ቢያንስ በጣም ጥሩ በሚባለው ሁኔታ ዘለቄታ ያለው ያለመረጋጋትና ተጋላጭነትን ያስከትላል ነው የሚሉት። እስኪ ሁለቱም ዋና ዋና ነጥቦችን መርምር። ይህ ሊከተል ስለመቻሉ ምንድን ነው ማስረጃው? የድምዳሜው መሰረትስ?
እሺ፣ በጣም አመሰግናለሁ። መጀመሪያ እዚህ አክብረ ስለጋበዝከን አንተንም ቮይስ ኦፍ አሜሪካንም በጣም አመሰግናለሁ። በሁለተኛ ደረጃ አንዳንድ ጊዜ የአማርኛ ቃላቶች ሊጠፉኝ ስለሚችሉ እንግሊዝኛ ለሰው እንዲገባ በሚል ሳልፈልግ መቀላቀል ይኖርብኛል እና ስለዚህ አድማጮችን ይቅርታ ጠይቃለሁ በቅድሚያ። አሜሪካ አሁን ኢትዮጵያ ውስጥ የሚያደርገው ምንድን ነው? በቤተሰብ ጥል መሀል መጥቶ ከ7-8 ሺህ ማይል የሚርቅ መጥቶ አንዱን ወግኖ ልጁን አንተ ትክክል ነህ፣ ሚስቱን አንቺን ትክክል አይደለሽም። አሜሪካ የገባበት ስራ ምን ቢፈልጉ ነው? በእኛ በቤተሰብ ጥል መሀል ኢትዮጵያ ከአሜሪካ ጋር አልተጣላችም እና ሳየው ዋና ጉዳዩ አሜሪካ ኢትዮጵያ ውስጥ የገባበት ምክንያት ቻይና እዛ አካባቢ ላይ እንዳትረጋጋ፣ በጽሁፌም እንዳልኩት ኢትዮጵያና ሶማሊያ፣ ኤርትራ አንድ ላይ እንዳይሆኑ ትፈልጋለች አሜሪካ እና እነኚህ ሁለቱ በተለይ ሶማሊያና ኤርትራ 4300 ኪሎ ሜትር የሚሆን የባህር ጠረፍ ስትራቴጂክ በሆነው በአፍሪካ ቀንድ ላይ አላቸው እና አሜሪካ ነርበሰውኛል ብላ አትናገርም። ግን ይሄንን ለማድረግ ኢትዮጵያ ውስጥ ያለው ቁስል ምንድን ነው? በሃይማኖት ልዩነት ሊኖረን ይችላል። በዚህ በብሔር እና የሆኑ ቁስሎች አሉን። ያንን ፈልጋ መጣ ጀምራለች። ይሄ ደግሞ አደገኛ ነው። እኔ ሳየው በአስታራቂነት ስም አንደኛ ገለልተኛ አልነበረችም። ሁሉ ጊዜም ወስዳ ነው አሜሪካ ኢትዮጵያ ላይ የሰራችውና ያለፈው ጊዜም የህወሓት ስልጣን ላይ መምጣት ከአሜሪካ እገዛ ጋር የተያያዘ ነው እና ያኔ ኢትዮጵያ ህዝብ ተጎድቷል። አሁንም ዝም ካልን ቁስላችንን ተመልክተው ከአንዱ ጎን ወግ ነው አማራ ከዚህ ውጣ፣ ኤርትራ ጋር አትነጋገሩ። እንግዲህ አስቡበት፣ የኢትዮጵያ ህዝብ መጥቶ ለአሜሪካ ይሄንን አድርግ፣ ጥቁሮቹ ጋር እንዲያታድርግን፣ ስፓኒሾቹ ጋር እንዲያርግ ብሎ የቤተሰብ ጥል ውስጥ ገብቶ ዋናው አሜሪካ የሚፈልገው የራሱን በዓለም ላይ ያለውን ገዥነት ማረጋገጥ ነው። ያንን ሰፈር አጣርቶ እርስ በራሱ ተጣልቶ ስደተኛ ተፈጥሮ ብዙ ሰው ቢያልቅም ሌላ በዓለም አካባቢ እንዳየ ነው ለአሜሪካ ጉዳዩ አይደለም። ተጠቅሞ ያ አካባቢ ከፈረሰ በኋላ ኩርዶቹን ጥሏቸው ሄዷል። ህወሓትንም ነገ ጥሎት ሊሄድ ይችላል። አሜሪካ የማይጠቅመው ከመሰለው የቬትናም ጦርነት ሁማንግን ትቶ ሄዷል። ሺአይቶቹን ኢራቅ ውስጥ ጥሎ ሄዷል። አፍጋኖችን ምን አድርጎ በቅርብ እንደሄደ እናውቃለን። እና ዋና አሜሪካ የሚያየው የራሱን ጥቅም የሚያስጠብቅበት ኢትዮጵያ ብትፈራርስ ለጊዜው የአሜሪካን ጥቅም የሚያስፈልግ ከመሰላቸው በዚህ ላይ ይሳተፋሉ እና ይሄ አደገኛ አካሄድ ስለሆነ እንጠንቀቅ የሚል ነው።
መልካም። እንደማየው የምታነሷቸው ሀሳቦች ተከታይ ጥያቄ እንድጠይቅ ይጋብዛሉ። ሁላችሁንም ማዳረስ ስላለብኝ ለአቶ አዲስ አለምም እድል መስጠት ስላለብኝ ተመልሼ እመጣለሁ።
አቶ አዲስ ዓለም መጀመሪያ እርሶ በዩናይትድ ስቴትስ ፖሊሲ ላይ ኢትዮጵያንና በአቶ ገብርኤል ጽሑፍ እንደታየው አህጉሩን ወይም ክፍለ አህጉሩን በሚመለከቱ ጉዳዮች ላይ ዩናይትድ ስቴትስ የምታራምደውን ፖሊሲ በተመለከተ የእርሶን አስተያየት ያስቀድሙ። በአቶ ነጋሽም በአቶ ገብርኤልም እስካሁን በቀረቡት ላይም የበኩሎን አስተያየት ማቅረብ ይችላሉ። እድሉ የእርሶ ነው።
አመሰግናለሁ። እኔም እንግዳ አድርጋችሁ ስለጋበዛችሁኝ፣ ያው ይህም የአሜሪካ ድምፅ በአሜሪካ ግብር ከፋዮች የተቋቋመ ተቋም እንደመሆኑ የተለያየ የፖለቲካ አስተሳሰብ አመለካከት ያላቸው እንግዶችን እየጋበዙ የጋራ መግባባት እንዲኖር አትሊስት ባትስማማ እንኳን ሌላው ወገን ያለውን አስተሳሰብ ለማወቅ እያደረጋችሁ ያለችት ያው በአማርኛ የሆነ ዝግጅቱ እንጂ የአሜሪካ መንግስት በአሜሪካ ዜጎች ከሚሰበሰብ ግብር የሚንቀሳቀስ ተቋም እንደመሆኑ ከዚህ እውቅና ከመስጠት መጀመር እፈልጋለሁ። ሁለተኛው አጠቃላይ የአሜሪካ በአፍሪካ ውስጥ ያላቸው የውጭ ጉዳይ ፖሊሲ ከኢትዮጵያ ጋር የነበራቸው አሁንም ያላቸው ግንኙነት አጠራርጌ ለመናገር አጠቃላይ ዓለማዊ ያለው ሁኔታ ያለው የኃይል ሚዛን እንቅስቃሴው በኃይል ወይም ደግሞ ትራዲሽናሊ ፓወር በሚባለው ብቻ ሳይሆን የርዕዮተ ዓለማዊ አስተሳሰቦች ፍትጊያም ያለበት ስለሆነ ዓለም እንቅስቃሴው ያው የተለያዩ ኃይሎችም መካከለኛ ኃይሎች እና ትላልቅ ኃይሎችም ያለበት ስለሆነ በዛ የተቃኘ ነው። ወደ አፍሪካ ሲመጣ ያው በዋነኝነት በአፍሪካ ውስጥ ብዙ ግጭቶች፣ ብዙ የሰላም ማስከበር ስራዎች፣ ከዛም አልፎ የኢኮኖሚ ልማት ላይ ብዙ የሚሰሩ ስራዎችም ስለነበሩ እነዛ ጉዳዮችን ማዕከል አድርጎ በሰላምና ጸጥታ፣ በማህበራዊ ልማት በተለይም በትምህርትና በጤና ከዛ በላይም በሰብአዊ ጉዳዮች ማዕከል አድርገው ሲሰሩ የነበሩ ናቸው። በኢትዮጵያና የአፍሪካ ቀንድ ያው ነጣጥ የሚታይ ሁለቱም የተያዙ ስለሆኑ የነበረው እንቅስቃሴ በዋነኝነት የአፍሪካ ቀንድ ያለመረጋጋት የሰፈነበት ቀጠና ስለነበረ በተለይም የደቡብ ሱዳን፣ የኤርትራን ረዘም ላለ ጊዜያት ገንቢ ሚና ከመጫወት ይልቅ ለቀጠናው ሰላምና ጸጥታ መደፍረስ ዋና ተጠያቂ አካል እስከመሆን ያለፉት 20 ዓመታት በዛ እንቅስቃሴ ተዘፍቆ የነበረ ስርዓት እንደመሆኑ፣ በሌላ ወገንም የሱዳን መንግስት ከነበረው የእስላማዊ አክራሪነት ጋር ተያይዞ ረዘም ላለ ጊዜያት አሜሪካ ስትመራበት የነበረው የውጭ ጉዳይ ፖሊሲ ማዕከል በማድረግ የተቀዛቀዘ ግንኙነት ነበረው። ከዛ ቀጥሎም ያው የሶማሊያ ከ91 መፈራረስ በኋላ መበታተን በኋላ ደካማ መንግስት ተቋቁሞ ያው የጸረ ሽብር እንቅስቃሴውን ማዕከል አድርጎ ሲሰራ የነበረ ነው። እነዛ ነገሮች ያው ጠቅላይ ተደርገው ሲታዩ ኢትዮጵያ ከነኛ ሀገራት አንጻር በተለይም በፈረንጆች አቆጣጠር ከ1991 በኋላ ሌሎች ሀገራት ያልተረጋጉ ሀገራት ሆኖ ቢቀጥሉም ያው ካለመረጋጋት ከዲክታተርሽፕ ወይም ደግሞ ከፈላጭ ቆራጭ ስርዓት ወደ ፌዴራላዊ ዲሞክራሲያዊ ስርዓት ለመሸጋገር የነበረው ከዛ አልፎም ያው ኢትዮጵያ የተረጋጋ መንግስት በኢኮኖሚያዊ በቁጠባዊ እንቅስቃሴም ጥሩ እንቅስቃሴ እያስመዘገበ የነበረ መንግስት እንደመሆኑ አሜሪካ ብቻዋን በቀጠናው ከምታስፈጽመው የውጭ ጉዳይ ፖሊሲ በተጨማሪ ተመሳሳይ የውጭ ግንኙነት ፖሊሲ፣ ተመሳሳይ የውጭ ግንኙነት ዓላማ ካላቸው ሀገራት አብሮ ለመስራት ከነበረው ፍላጎት አንጻር ያው ኢትዮጵያ እንደ ኢትዮጵያ የሰላምና ጸጥታ፣ የሰላምና መረጋጋት ተምሳሌት ሆና በጸረ ሽብር እንቅስቃሴ፣ ህገወጥ የሰዎች ዝውውር፣ ህገወጥ የገንዘብ ዝውውር በሚደረጉ እንቅስቃሴዎች አብሮ በመስራት ስደተኛና ስደተኝነት የሚያስፋፉ ጉዳዮችን ለመቅረፍ በሰብአዊ ልማት፣ በጤና፣ በትምህርት እና በአጠቃላይ በኢኮኖሚ እንቅስቃሴዎችን ስትረዳ ነው የቆየችው። ይህን እንደተጠበቀ ሆኖ አሁን ባለው በተለይም ደግሞ ካለፈው የአብይ መንግስት ከመምጣት ጋር ተያይዞ ከነበረው መንግስት አሜሪካ ከነበራት የውጭ ጉዳይ ፖሊሲ አስተሳሰቦች አብሮ ማይሄዱ የምትላቸው ጉዳዮችን ስታነሳ የነበረ ነው። በኢህአዴግ ጊዜ የስርዓት ለውጥ ከመጣ በኋላ የስርዓት ለውጥ እንዲመጣ ከበስተጀርባ በተለይም በዶናልድ ያማማቶ በሌሎቹም ልኡካኖች በኩል ሲሰራ ቆይቶ የአብይ መንግስት በኢህአዴግ የተመረጠ ሊቀመንበር ተደርጎ ተመርጦ ያው ከዛ በኋላ የተደረጉ የዲፕሎማሲ ድጋፎች ከዛም አልፎም ያው አጠቃላይ በምዕራብ ዓለም ስሙን ያው ከነበረው አዲስ የተመረጠ ብዙም አይታወቅ ግለሰብ ቢሆንም ከዛ በኋላ ግን ከጀርባም እነሱም የነበረበት ስለሆነ የስብና ግንባታ ብዙም ሳይሰራ እስከ ኖቤል ሽልማት ሌሎች ልጆችም ያው ከነበረው ይሰራል ብለው ካሰቡት የምስጋና መዥጎርጎር የነበረበት ጊዜ ነው። በቅርቡ ያው ሁለት ጦርነቱ ከመጀመሩ ከአንድ ወራት በፊት በዛን ሰዓት የነበረው የአሜሪካ አስተዳደር ጦርነቱ እንደሚጀምርም ጦርነቱ ሊጀምር እየታወቀ ሌሎች ሀገራት እንደ አውሮፓ ህብረት ንግግራቸው በሰላም ፍቱ ሁሉን አካታች የሆነ ውይይት አድርጉ የሚል ጥያቄ እያቀረቡ በነበረበት ሰዓት ያው የአሜሪካ መንግስት ለጦርነቱ እንደማይቀር እየታወቀ ያው ድጋፍ በሚመስል መልኩ አረንጓዴ መብራት እስከ ማሳየት ደርሶ ከዛ በኋላ ጦርነቱ ከተጀመረ በኋላም ጦርነቱ እንዴት ተጀመረ የሚል ግልጽነት ሳይኖረው ሌሎችም የጎረቤት ሀገራት ኤርትራ ቀድማ የዝግጅቱ አካል ለሁለት ለሶስት ዓመት ዝግጅት ያደረገበት ጦርነት ሆኖ ሲያበቃ ያው የኤርትራ መንግስት ወደ ጦርነት የገባው የትግራይ መንግስት ወደ አስመራ ሮኬት ስለተኮሰ ነው የሚል ነው። ያው በቅርቡ እንደምታስታውሱት ያው የተባበሩት መንግስታትና የኢትዮጵያ ሰብአዊ መብት ኮሚሽን ባደረጉት ጥናት የኤርትራ መንግስት ቀድሞ ምዕራብ ትግራይ ሁመራ ላይ ወደ አስመራ ሮኬት ከመተኮሱ በፊት በከባባድ መሳሪያዎችን ሲደበድብ እንደነበር ያው ሮኬት መተኮሱ በፊት ቀደም ብሎም ያው ወደ ትግራይ ገብቶ እንደነበር አረጋግጠዋል። እና እነዚህ ጉዳዮች የአሜሪካ መንግስት በሰዓቱ ለኢትዮጵያ መንግስት ጦርነቱ ሙሉ ድጋፍ ከመስጠት ግሪን ላይት እስከመስጠት የተሰሩ ስራዎችም ዲስቶርት አድርጎ እስከመቅረብ ደርሷል። አሁን ባለው የባይደን አድሚኒስትሬሽን አስተዳደር ከመጣ በኋላ አሁን ያለው ጦርነት በሰላም እንዲፈታ የሰብአዊ እርዳታ እንዲደርስ ይህ የሚባል የሚጨበጥ እርምጃም ያልወሰደበት እንትን ያለው ማለት ይቻላል።
መልካም።
የአንድን ሀገር የውጭ ፖሊሲ ያህል ግዙፍ ነገር አንስቶ ባጭሩ መቋጨት ሊያዳግት ይችላል። ሰፊ ዝርዝሮችም እንደሚኖሩ ትረዳለሁ። ነገር ግን አንደኛ በርከት ያሉ ጥያቄዎችን ማንሳት እንድንችል አድማጮችን በቅጡ እንዲከታተሏችሁ መልሶቻችሁን ባጭር ባጭሩ እንድታደርጉልኝ ጠይቃለሁ። የመጀመሪያው እንግዲህ መሰረቱን ለማስቀመጥ ስለነበር ረዘም ያለውን መልሳቸውን ወስዳለሁ። አመሰግናለሁ። አሁን ወደ ጥያቄው ልመለስ። አቶ ገብርኤል በርሶ ነበር የጀመርኩትና ወደ እርሶ ልምጣ።
በአቶ አዲስ ዓለም የተነገሩትን የአሜሪካን ፖሊሲ አዎንታዊ ገጽታ የሚያሳዩ ሀሳቦች ተከታትለዋል። እርስዎ በጽሁፎም ቀደም ብሎ ባቀረቡትም ሀሳብ ሱዳንና ኢትዮጵያን አስመልክቶ በምሳሌ በሚያነሱበት ሀሳቦ አህጉሩን የሚመለከት በወጉ የተሰናዳ ፖሊሲ ያለመኖር የከሰተው ይሉታል። ቅድምም ጠቅሰውታል። ነጻና ፍትሐዊ ምርጫ ብቸኛ መንገድ መሆኑን ማሳየት እንዳልቻሉ ሌሎች ፍላጎቶች በዲሞክራሲያዊ አስተዳደር ቦታ ቅድሚያ እንደተሰጣቸው ይገልጻሉ። ይህንንም ለምሳሌ ሲያቀርቡ በኢትዮጵያ በህጋዊ መንግስት ላይ የተቃጣን ጥቃት በግልጽ ለማውገዝ ማመንታት ግጭቱ እንዲቀጥል አድርጓል ነው የሚሉት። እንዲያውም እንዲራዘም እንዳቀጣጣይ ኦክሲጅን ይላሉ፣ ህይወት ሰጥቶታል ሲሉ ይተቻሉ። እንዴት? የዚህስ ማረጋገጫው ምንድን ነው?
ታንኪዩ። ኢንፋክት ያንን ከጻፍኩን በኋላ የተከሰቱትን ምዕራብ አፍሪካ ምና አካባቢ የተከሰቱትን የመፈንቅለ መንግስት ሙከራዎች ስታይ የዌስቱ የጸና ክሊር የሆነ አቋም አለመውሰድ እነኚህ ስልጣንን በጉልበት እንይዛለን ብለው ለሚያስቡ ወታደሩም ሆኑ ጎሬላዎች ኦክሲጅን እየሆነ ነው። ሞር አሁን አይ ቲንክ ምናየው በማሊ፣ በቡርኪና ፋሶ፣ በጊኔ የሚታየው የአፍሪካ ህብረት ኤኮዋስ በዛ ደረጃ እንኳን ሲያወግዙት ዌስቱ ኢኮኖሚክ ኢንትረስት ይሁን በሌላ ኢንትረስት ይሁን ከማውገዝ ወደኋላ ያለበት ሁኔታ እያየን ነው። እና ከኢትዮጵያም አልፎ ለሌሎችም ሱዳን ጀነራሎቹ አሜሪካኖቹ ቀልድ ነው የቀልዱ የነበረው። ጀነራሎቹ ፌልትማን ነው ወይስ የአሲስታንት ሴክሬታሪ ኦፍ ስቴት ሞሊ ፊነች ኃላፊ እየተባባሉ ይቀልዱ ነበረ። ፌልትማን ካርቱም ሄዶች እነሱ ምንም ስልጣን እንደሌለው አድርገው ነበር የሚያዩት። ምክንያቱም አገን የጠዳ ፖሊሲ አልነበረ። የተመረጠን መንግስት ከገለበጣችሁ ወይም ኮንስቲቱሽናል ስርዓቱን ከእንትን ካላችሁ አሜሪካ እርምጃ ይወስዳል፣ ዌስቱ እርምጃ ይወስዳል ብሎ ዌስቱን፣ መካከለኛው ምስራቅን፣ እነ ቻይናን እንኳን ይብን አስተባብሮ የመንቀሳቀስ አልነበረም። አቶ አዲስ ያለው እሱ የስታለው የነበረው መንግስትና ሌሎቻችን አሁን ራቅ ብለን ያለው ስናየው እኔ የማየው ለአሜሪካ የኢትዮጵያ መንግስት የ27 ዓመቱ መንግስት እንደ ጉዳይ አስፈጻሚ ነበር የሚያዩት። የነሱ ጉዳይ አስፈጻሚ እና ይሄ ሁለት መልክ የነበረው መንግስት ነው። አገር ውስጥ እና አገር ውጭ። አገር ውስጥ አይ ቲንክ በኢኮኖሚ ምናምን ብዙ ስራ ተሰርቷል፣ እሱ የማይካድ ነው። ግን በፖለቲካ በአስተዳደር በኩል ብዙ ጭቆና፣ ጸረ ቴሮሪስት ይላል። ግን አገር ውስጥ ያሉት ደግሞ መንግስት ራሱ ነበር ቴሮሪስት፣ ፕራይም ሚኒስተሩ እኮ ብሎታል። እኛ ራሳችን ይቅርታ መጠየቅ አለብን ያለበት። ለውጭው ዓለም ደግሞ ሌላ መልክ ነው ያለ። ሁለት መልክ ያለው መንግስት ነው። ለውጭው ዓለም ደግሞ ሶማሊያን ይሄድ ሲባል ሶማሊያ ይሄድ ምትል ብል፣ ደቡብ ሱዳን ሲባል ሱዳን ሲባል ኤርትራን ሲባል እና የእነሱ ጉዳይ አስፈጻሚ እንጂ ራሱ የሚያምንበት የአይዲዮሎጂካል ወይም የአስተዳደር ስትራቴጂ ያለው አይመስለኝም። ኢህአደግ ብዙውን ጊዜ ፓርቲ ሞኖፖሊ ነበር ሲያካሄድ የነበረው። የተወሰኑ ትልልቅ የፓርቲው ድርጅቶች ነበሩ ኢኮኖሚ የሚቆጣጠሩት። ዛሬ ያሁሉ ፈርሶ አይ ቲንክ ኢኮኖሚውን መከፈት ምናምን ይሄ ዌስቱን ወደ ኢትዮጵያ አትራክቲቭ ያደረገው ይገባል። ነገር ግን እነሱ ባላሰቡት መንገድ ይሄ ሰውዬ ስልጣን ያዘ። ስቴት ዲፓርትመንት ያለው ፖሊሲ አውጪዎች የአብይ መምጣት ወረቀቱ ላይ እንዳልኩት ኢት ኮትም ኦፍ ጋርድ ሳስቡት መጣባቸው እና አሁን ሲያዩት እንደ ቀድሞ መንግስት እንደማይመቻቸው ተረዱት። ይሄ ብሎ የኢትዮጵያ ለኢትዮጵያ የቆመ መንግስት እንጂ እንደ ልብህ እዛና እዛ የምታዘውና መልሰውና የምትሰደው እንዳልሆነ ሲረዱ ይህንን መንግስት ማዳከም እንዳለባቸው በማመን ብሎ
መልካም። የቀድሞ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ጀፍሪ ፌልትማን የኢትዮጵያና የዩናይት ስቴትስ ግንኙነት ከግጭቱ አንድ ዓመት በኋላ በሚለው ዩናይት ስቴትስ ከኢትዮጵያ ጋር የነበራት ግንኙነት የቱን ያህል ጠንካራ እንደነበረ ባመላከቱበት መከራከሪያቸው የክልሉን ስትራቴጂያዊ ጠቀሜታ ያነሳሉ። አዲሱ ጠቅላይ ሚኒስትር ጊዜ ሳያጠፉ በእጅጉ የተነሳሱበትን የምጣኔ ሀብትና የዲሞክራሲ ተሃድሶ እቅድ ይፋ ያደረጉት፣ የተነቃቃና ሁነኛ ሚና ሊጫወት የሚችል የሲቪል ማህበረሰብ ለመመስረት ካላቸው ራዕይ የቀድሞ የኢህአዴግ መንግስት አጥብቆ ውድቅ ያደረገውን የዩናይት ስቴትስ ዲሞክራሲና የአስተዳደር ፕሮግራሞችን በይሁንታ ተቀበሉ ይላሉ። መልካም ግንኙነት እንደነበረ ዩናይት ስቴትስም ያንን እንደምትቀበል ነው ተቀባይነት ያጣውን የማርክሲዝም ትወራ አልፎ ለመሄድ ያሳዩት ቁርጠኛ ውሳኔ የሥራ ዕድል መፍጠር የሚያስችል ከፍ ያለ የውጭ መዋለ ንዋይ መሳብ ያስቻለ ነውም ሲሉ ይከራከራሉ። እሳቸው ከሚሉት ሐሳብ አንጻር አቶ ነጋሽ
አድማጮች ከሶስቱ እንግዶቻችን ከአቶ ገብርኤል ንጋቱ፣ ከአቶ ነጋሽ አብዱራማንና ከአቶ አዲስ ዓለም ደስታ ጋር የጀመርነው ወግ አልተቋጨም። ተከታዩን በሌላ ፕሮግራም እናቀርባለን።
ቀሪውን ጨምሮም ሙሉውን ከድረ ገጻችንና ከማኅበራዊ ትስስር ገጾቻችን ላይ እናኖራለን። ለአሁኑ ግን እንግዶቻችንን ለጊዜያቸው እናመሰግናለን። እግዚአብሔር ይስጥልን።
በወቅታዊና አነጋጋሪ የኢትዮጵያ ጉዳዮች ላይ የሚቀርቡ የተከታታይ ክርክርና ውይይቶች አካል ነው።
ለወራት ሲካሄድ የቆየው ጦርነትና አሁንም ለበርካታ ሰላማዊ ሰዎች ሕይወት መጥፋትና ከቀያቸው መፈናቀል ምክንያት የሆኑ በአንዳንድ የአገሪቱ አካባቢዎች በመታየት ላይ ያሉት ግጭቶች
እንዲሁም የተኩስ አቁም በጦርነቱ የተጎዱ ማህበረሰቦችን መልሶ መገንባትና ሌሎች ተዛማጅ ርዕሶች ክርክርና ውይይቱ ትኩረት ከሚያደርግባቸው ጭብጦች ውስጥ ናቸው።
ባለፈው እሁድ የመጀመሪያውን ክፍል አሰምተናችሁ ነበር። ለሁለተኛው ክፍል ለሁለቱ የፕሮግራሙ ተሳታፊ እንግዶቻችን ለዛሬ ቀጠሮ ሰጥተንና ተቀብለን የተሰነባበት ነው።
እንግዶቻችን በቀጠሯቸው መሰረት ተመልሰዋል። ራሳቸውን ያስተዋወቁበትን እናስታውስና ወደ ዝግጅቱ እናምራ። አቶ አለማየሁና ወይዘሮ የአብስራ ለተከታዩ ውይይታችሁ በድጋሚ ተመልሳችኋል። አመሰግናለሁ። ባለፈው ሳምንት እልባት ካደረግንበት ጭብጥ ነው የምንነሳው። ተከታይ ጥያቄ አንስቼ ነበር የተቋረጠው። የትግራይና የትግራይ ሕዝብ ጉዳይ በአንድ አካል በህወሓት ብቻ ሊገደብ አይገባም። ገዢው ፓርቲ ህወሓት በጥሩ ሁኔታ የማይቀበላቸው ያሏቸውን ጨምሮ አቶ አለማየሁ የተለያዩ ሀሳቦች አሉ።
የትግራይን ህዝብ ፍላጎት ያካተቱ ማናቸውንም ውሳኔ ለማድረግ ማዕከላዊ መንግስት ከህወሓት ባሻገር ማሰብ አለበት ነው ባጭሩ ያሉት። በቀደመው አስተያየቶ ከሱን ጀምር እንብዛም አለመሰማቱን በሌሎች በኢትዮጵያ ሌሎች አካባቢዎች ያሉት ጭምር የሚያውቁት አይመስለኝም ብዬ ነበር ያን ጥያቄ ሰንዝሬሎት ያቆም ነው። አቶ አለማየሁ
እንግዲህ በዚህ ባለፉት ሁለት ሳምንታት ውስጥ ትግራይ መቀሌ ላይ ብዙ ውይይቶች እየተከናወኑ እንደነበረ ማየት እንችላለን። በተለይ ደግሞ እዛ ባለው ሀገራዊ ጉዳይ ላይ የሚደረግ ምክክር እየተደረገ ያለበት ሁኔታ ነው። በተለያዩ ሚዲያዎች በተለይ ደግሞ አዲስ በዩቱብ ቻናል ላይ ብቅ ብለው የነበረ ሚዲያ አለ፣ ትግራይ ፐብሊክ ሚዲያ የሚባል። እዛ ላይ አንድ ሁለት ፕሮግራሞች ሰርቶ ነበር። አንደኛው ኢንተርቪው ነው ከሁለት የትግራይ ተቃዋሚ ፓርቲዎች ከሳልሳይ ወያነ ትግራይ ሳወት እና ከውድብ ናጽነት ትግራይ ከውናት ሊቀመናብርት ጋር የተደረገ ውይይት ነበረ። በጣም ጥሩ ውይይት ነበር የተካሄደው። ግን በሚያሳዝን መንገድ ከተላለፈ ከሳምንት በኋላ ውይይቱን የቀዳው ጋዜጠኛ ካሜራማን እና አንደኛው አርታኢ መሰለኝ አንድ ጋዜጠኛ ታስረዋል። በጣም ያሳፈር ነው፣ በጣም ያሳዝን ነው። መግለጫዎቹ መጥተዋል በዚህ ጉዳይ። እንግዲህ ወደ ዋናው አጀንዳ እንመለስ። ዋናው አጀንዳ ምንድን ነው? ሀገራዊ ምክክር፣ ሀገራዊ ውይይት ያስፈልጋል። እንደምናውቀው ህወሓት ገና ከመጀመሪያው ጀምሮ የሁለትዮሽ ውይይትን አይደግፍም፣ አይቀበልም ነበር፣ አልተቀበለው። በብልጽግናና በህወሓት መካከል የሚደረግ ምንም አይነት የሁለትዮሽ ውይይት ሊኖር አይችልም። ነገር ግን ሁሉን አቀፍ የሆነ ሁሉም ተቃዋሚ ኃይሎች የሚያሳትፍ ሀገራዊ ውይይት ያስፈልጋል እስከ ሀገራዊ ሽግግር ድረስ። በእኔ እምነት ህወሓት ይህንን ከመርህ አንጻር የሚቀበል ከሆነ እንደዚህ አይነቱ ከቤት መጀመር አለበት። ምን እላለን? ቻሪቲ ከቤት ይጀምራል የምንለው ነገር አለ።
መልካምነት ከቤት መጀመር አለበት ይባላል።
አዎ አዎ። እና ትግራይ ውስጥም ውይይት ያስፈልጋል። ሀገራዊ ሁሉን አቀፍ ውይይት የሚያስፈልግ ከሆነ ትግራይ ውስጥም ሁሉን አቀፍ ክልላዊ ውይይት፣ ሁሉንም የሚያሳትፍ ውይይት፣ ሌሎችን ኃይሎች እያገለሉ ህዝብንም እንኳን በየደረጃው ሳያወያዩ ሳያማክሩ ሀገራዊ ሁሉን አቀፍ ውይይት ፈልጋለሁ ብሎ ማለት ዝም ብሎ ሊፕ ሰርቪስ ነው የሚመስለው።
አቶ አለማየሁ በቀደመው አስተያየቶ ላይ ዘርዘር አድርገው ገልጸውን ነበረ። እየሆነ ነው ግን ያ መነጋገር ትግራይ ውስጥ እየሆነ ነው ሁሉን ያሳተፈ ሲሉ የተለያዩ ድምጾች አሉ፣ ህዝቡ እንዲናገር ያስፈልጋል፣ የህዝቡም ድምጽ መሰማት አለበት ነበር አጽንኦት ሰጥተው የተናገሩት። ያ እየሆነ ነው በአሁኑ ሰዓት ትግራይ ውስጥ?
አምን ኤሊቱ ነው እየተወያየ ያለ። ኤሊቱ እየተወያየ ነው፣ ፖለቲካ ፓርቲዎቹ እየተወያዩ ነው። ፖለቲካ ፓርቲዎቹ ምክር ቤትም ድረስ እንሰማ እያሉ ነው። ነገር ግን ገዢው ፓርቲ ይህንን እያስተናገደ ብቻ አይደለም ሳይሆን እርምጃም እየወሰደባቸው ይገኛል። ይህ ነው ያለው ሁኔታ።
መልካም። እርምጃ እየወሰደው ነው ሲሉ አሁን በትግራይ ውስጥ እነኚህ ቀደም የገለጿቸው የሶሻል ሚዲያ ውይይቶችን ያካሄዱት መቀሌ ውስጥ ነው?
መቀሌ ውስጥ ነው የተከናወነው። የውድብ ናጽነት ትግራይ ሊቀመንበር አቶ ግርማይ በርሀ መቀሌ ዩኒቨርሲቲም አስተማሪ ናቸው እና የሳልሳይ ወያነ ትግራይ ሀያል ጎደፋ ይመስለኝ ስሙ፣ እነርሱ በህወሓት ላይ ያቀረቡት ትችት እጅግ በጣም ጠንከር ያለ ትችት ነው ያቀረቡት። ያንን ተከትሎ ነው በጋዜጠኞቹ ላይ የእስራት እርምጃ የተወሰደው። ከዚህ የተለያዩ ሚዲያዎችም ያንን ዘግበውታል። ከዚህ ከዲያስፖራ አካባቢ ያሉት የትግራይ ሚዲያዎች ያ እንደዛ ነው ያለው ሁኔታ። ግን እንደምታውቀው ደግሞ ኢትዮጵያ ደግሞ ሀገራዊ ምክክር ለማድረግ እየተዘጋጀች ትገኛለች። ይሄ ሁለቱ ነገር እንዴት አብሮ እንደሚሄድ እንዴት ሊጣጣም እንደሚችል ሊታሰብበት የሚገባው።
መልካም። ለወይዘሮ የአብስራ እድልስ። ወይዘሮ የአብስራ በአቶ አለማየሁ የተገለጸውን ሰምተዋል። በቅድሚያ አቶ አለማየሁ ለሰጡት ምላሽ የህዝቡ ድምፅ መሰማት አለበት፣ ከአንድ በላይ አካል ትግራይን የሚወክልበት ሁኔታ የተለዩ ድምፆች መሰማት አለባቸው፣ ያ እድል የለም። እንዲያውም ያን ተከትሎ የገዢው ፓርቲ ህወሓት ውይይት በሚያደርጉ ያን ባሳተፉ ሰዎች ላይም የእስር እርምጃ ወስዷል ድረስ ነው ያሉት። የእርስዎ ምላሽ ምንድን ነው?
እሺ፣ በመጀመሪያ የተለያዩ ድምጾች መኖራቸው የተለያዩ የፖለቲካ ስብስቦች እና አስተሳሰብ መኖራቸው ይበል ነው። በትግራይ ክልል ብቻ ሳይሆን በተለያዩ በኢትዮጵያ ክልሎች እንደ ሀገር እንደ ህዝብ ድምጻችንን የሚወክሉ የተለያዩ ውሳቤዎች እና ስብስቦች መኖራቸው በእርግጥ ጥሩ ነው። እነዚህ ስብስቦች ግን የህዝብን ድምጽ ያማከለ ህዝብንና ወገንን የሚጠቅም የራስን ጥቅም ሳይሆን የህዝብንና የሀገርን ጥቅም ያማከለ መሆን ሲችል ነው ለሀገሪቷ ጠቅማት የሚችለው። እነዚህ የተዋቀሩ የተሰባሰቡ ወይም ከዚህ በፊትም የነበሩ የፖለቲካ ስብስቦች የትግራይን ህዝብ ከኢትዮጵያውያን እህትና ወንድሞቹ ጋር ለመኖር የሚያስችለውን መፍትሄ ካላመጡ፣ አሁንም ህዝቡን ያማከለ አላማ ይዘው ካልተራመዱ፣ ወደፊት ጦርነቱን ቢቆም ሰላም ይፈጠር ተብሎ መንገድ ቢጀመር በትግራይ ህዝብና በተቀረው ኢትዮጵያ መካከል የሚያቃርርንና የሚያቆሳስብ ሀሳብ ይዘው ከሆነ የተነሱት እኔ ከህወሓት በስም ለዩ በተለያየ ትንንሽ እሳቢዎች ቢለዩ ወደፊት የሚያራምድ ለትግራይ ህዝብ መፍትሄ ነው ብዬ አላስብም። ስለዚህ ያ ቢታሰብበት ይህንን ገዢ ፓርቲ በተነጋገሩበት ሂስ በሰጡበት ላይ ተነስቶ እርምጃ እየወሰደ ነው የተባለው ያ የህወሓት በታሪክ የምናውቀው በገዢ በነበረበት ወቅት በኢትዮጵያ ውስጥ ያደረጋቸው የተለመዱ ተግባሮቹ ናቸው። አዲስ ነገርም አይደለም። ይሄ እየተፈጠረ መሆኑ በትግራይ ውስጥ ቢያሳዝነኝም ትልቁ ስጋቴ ግን እነዚህ ስብስቦች፣ እነዚህ ድምፆች እውነት የትግራይን ህዝብ እንደ ኢትዮጵያ አካል ሆኖ የሚያስቀጥሉ ናቸው ወይ? ትግራይ ህዝብ የኢትዮጵያ ህዝብ ነው። የኢትዮጵያ የተቀሪው ብሔር ብሔረሰብ ደግሞ የትግራይን ድምፅ መስማት በጣም ይፈልጋል። አንዳችን ወደኋላ ቀርተን ሌሎቻችን ወደፊት እንሄድ የሚል እሳቤ ኢትዮጵያን ወደፊት የሚያራምዳታል ብዬ አላስብም። ስለሆነም የኢትዮጵያን ቀጣይነት የኢትዮጵያን ከህዝቦቿ ጋር አብሮ ወደፊት ዘመንን መሻገር ከሆነ የምናወራው ይህን እሳቤ አድርገው ህዝቡን ማዕከላዊ አድርገው የሚንቀሳቀሱ መሆን አለባቸው ብዬ አስባለሁ።
አድማጮች ሰዓታችን አበቃ እንጂ ውይይቱና ክርክሩ አላበቃም፣ ይቀጥላል።
የፕሮግራሙን ተሳታፊ እንግዶቻችንን ወይዘሮ ያብስራ ዘውዴንና አቶ አለማየሁ ፈንታውን ለጊዜያቸው እናመሰግናለን።
አድማጮች አሁን ወደ አዲስ አበባ የሚወስደን በንጉሴ አክሊሉ እየተሰናዳ የሚቀርበው የአዲስ አበባ መስኮት ዝግጅት ነው።
ረሃብ ስንት ቀን ይፈጃል ሲል ነው ንጉሴ በአንድ ዕውቅ ኢትዮጵያዊ ባለቅኔ ግጥም መንደርደሩን ነበር በመግቢያችን ጠቆም ያደረግ ነው።
እንደ ወትሮው ሁሉ ዛሬም ታዲያ በታሪክ ማስታወሻ ዝግጅቱ ወደ 1966ቱ ድርቅና ረሃብ
በታዛቢ እንግዳው ትረካ በሐሳብ ወደዚያ ዘመንና ስፍራ ይወስደናል።
ረሃብ ቀጠሮ ይሰጣል ወይስ ቀን ቀጠሮ ይፈጃል? የሆድ ነገር ሆድ ይቆርጣል ይባላል፣ ድሮም ይባላል፣ ይዘለዝላል፣ ይከትፋል። ብቻ እስከሚጨርስ ድረስ ሆድ ለሆድ ጊዜ ይሰጣል ይላል ሎሬት ጸጋዬ ገብረ መድኅን ቀዌሳ እሳት ወይ አበባ በተሰኘው መጽሐፉ። ዛሬም የ1966ቱን ረሃብ መነሻነት እንዘክራለን።
እኛ በካሜራም የደረስንበት ብዙንም ነገር ያየንበት ብዙ ረሃውን ስፋቱ እንዳለ ሆኖ ትልቅ ያየነው ግን እነ ባቲ ላይ ባቲ ከቆላውም የመጣ ከወሎ ገጠሩም የመጣ ወደዚሁ ወደ አዲስ አበባ እየተመመ በብዛት አርፎ የነበረው ባቲ አካባቢ ላይ ነበረ። የወሎም አስተዳደሩም እዛ ነበረ አርፎ ነው ያዘው። የዛን ጊዜ ለበሰ በዙ ነበሩ ነበሩና እንግዲህ እሳቸው ደግሞ እዚህ ከምታውቀው በእኛ በዚያን ጊዜ የነበረው ቢሮክራሲ ፍጹም ለጃንሆይ የሚቀርቡት እንደ ወርቅ ከፊት የሚያብለጨልጩ ነገሮች ናቸው እንጂ የገበሬ ጩኸት የመሬቱም ይሁን የዳኝነቱም ይሁን ምንም ይሁን እዛው እነሱ ጋር ነው ተርከስ የሚቀረው። ጃንሆይ ጋር አይቀርብም። እስከማውቀው ጃንሆይ ጋር አንዳንድ አፈትልኮ የሚመጡ በጎሳ ወይንም በባላባቶች ወይም በአንዳንዶቹ በኩል ትንሽ ኃይል ያላቸው እንዲሁ ያንን ምሽጉን እየሰበሩ ሲያልፉ የሚመጣ ነገር እንጂ ከፍተኛ የህዝብ ጥፋት ወይም በህዝብ ላይ የሚደርሰው እልቂት እንደዚህ ጃንሆይ ጋር ሰተት ብሎ መጥቶ እንደዚህ እንዳሁኑ ዘመናዊ አስተዳደር የሚሰማ ነገር አልነበረም። ሁሉም በየአቅሙ ወረዳ አስተዳዳሪ ያፍናል፣ ባላባቶ ያፍናል፣ እንደገና ደግሞ የክልል እንደራሴዎች ያሉ እነሱ ትልቅ ስልጣን አላቸው። ከጃንሆይ ያላነሰ ስልጣን ነው እዛ አካባቢ ያላቸው እና ሰውን ማታም ሆነ ቀን በዛ በኩል እንኳን እንዳያልፍ ወደዚህ ወደ እሳቸው እንዳይቀርብ ነገሩ የሚያደርጉት ነገር ምንድን ነው? እንደዚህ ሆነ እንደዚህ ሆነ እንዲህ እንዲህ ያለ ተፈጠረ ምንድን ነው ይሄ ነገር ተብለው እነሱ ሚስ አብራራ ምንድን ነው ይሄ ነገር የምንሰማው ተብሎ እንኳን ቢጠየቁ ደህና ደህናውን ነገር አዎ እንደዚህ አይነት ነገር ነበረ፣ አሁን ግን በቁጥጥር ስር አውለነዋል ወይም እንደዚህ ያደርገናል ብሎ ይናገራሉ እንጂ ይህን ያህል ሰው ተራበ፣ ይህን ያህል ሰው ሞቷል፣ ይህን ያህል ህዝብ እርዳታ ያስፈልገዋል፣ መድኃኒት እንደዚህ፣ ከብቱ እንደዚህ አልቋል የሚል ዝርዝር ነገር የሚሰጥበት ሁኔታ ያለ አይመስለኝ።
ከንጉሠ ነገሥት ቀዳማዊ አጼ ኃይለ ሥላሴ ጋር ዓለምን ተዘዋውሮ የጎበኘው ጋዜጠኛው ኤልያስ ብሩ ነው የ66ቱን ረሃብ እያጫወተን ያለው ይቀጥላል።
ከአውሳ ወደ ላይ ወደ ባቲ የሚመጣው ቆለኛው የአውሳ ህዝብ ወይንም ደግሞ አሁን በሚጠራው በአፋሩ በአፋሩ ክልል ህዝብ እንግዲህ ከፍተኛ የከብት የሚገኝበትና ከብት አርቢ ነው እና ግመሉም ሁሉም እንዳለ ግመሉም በጉም እንዳለ ነው ያለቀው። መንገድ ላይ የተንጠባጠበ መንገድ ላይ ለመስራት የተበተነ ኮረት ነው የሚመስለው የነበረው የሞተው ሰውም የሞተው ሞተ ጤና ያለው ብቻ ነው እየተንቀሳቀሰ ከብቱን ጭራ ተከትሎ የሚሄደው እና ያንን ህዝብ እያነሳን ነው እየመጣ ነው። እውነት ለመናገር ሰው በህይወቱ ቆሞ ያንን እንደገና ምስክርነት መስጠት በጣም ትልቅ ነገር ነው። በጣም ይቀርበኛል። ለእኔ ለራሱ የዛን ጊዜ ያለው ነገር እኔን ህሊናዬ ውስጤን በተምረት ስላዩት ነው እኔ የዛን አለም እልቂት ሰው ሬሳ እየተራመድኩ አንዱ ከአንዱ አንዱ ከአንዱ ያለውና የሌለውን ብዛቱን እና መጠኑን የሚያሳይ ነገር እያነሳው ሲሄድ ምን አይነት ነገር ሃይማኖት ውስጥ እንደምናው አላውቅም። ያው መቼም የሙያ ነገር ስለሆነ ሙያ ደግሞ ቅድም እንደነገርኩ ነገር ላይ ይህንን ነገር እንዴት አድርገን ላስረዳ የምችለው ምን የዚህን ኢምፓክት ወይም ደግሞ የዚህን ጥልቀት ስፋት እንዴት አድርገን ማሳየት የምችለው ለመሆኑ በሚገባ ሰውትን ቀርጫለሁ ያልኩ ራሴን እየጠየቅኩ ነው ደጋግሜ ደጋግሜ የማነሳው። ከዛ ውስጥ አንዳንድ ነገሮች አሉ። አሁን ብዙ ጊዜ እንኳን ደርግ ሲጠቀሙበት አይተ እንደሆነ እናቷን የእናቷን ጡት ይወጥበት እናት ደግሞ መሬት ከሚገባ እየተንፋቀቀች ጠጠር ደንደ የበቆሎ ደጋፊ ስንዴ ደጋፊ ስትለቅም ከጎኗ ደግሞ ቁራ ሲለቅም ይሄ ፊልም ብዙ ጊዜ ይታያል። ያ የኔ ፊልም ነው። እውነት ለመናገር እንዲህ እንዲህ አይነት ነገሮች በጣም ታች የሆኑ ነገር ሰውን የሚኮረኩር ረሃብ ምን ያህል ደረጃ ላይ እንደደረሰ ለማሳየት በቀኔ ሞተውን ብዛት ለማሳየትም መቼም ጉድ ነው። ልክ ሰው ወደ አንድ በአል የሚተምነው የሚመስል ግማሹ ልጅ ይዘዋል፣ ግማሹ ምስትን ይዘዋል፣ ግማሹ አባቷን፣ ግማሹ እንደዚህ ነው እንጂ በእዛው ቀኑን ሙሉ ሲቆፈር ሲቀበር ነው የሚኖረው። ያም ሆኖ በዛ በደረቀ አንጀታቸው፣ ያም ሆኖ በዛ ረሃብ ባቆራመተ ሰውነታቸው አጥንታቸው የተቆጠረ እምባቸው ይፈስ ነበር።
አመሰግናለሁ ጋዜጠኛ ኤልያስ ብሩ። የዛሬ 15 ቀን እንገናኝ።
ንጉሥ ያክሊሉን ለዝግጅቱ እናመሰግናለን።
የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸው ሆነ
ለፕሮግራማችን ይስማማሉ ባላችኋቸው ርዕሰ ጉዳዮች ዙሪያ
እንደተመቻችሁ በመጻፍና በመደወል እንድትሳተፉ እንጋብዛለን።
የዛሬውን ግን በዚሁ ልንቋጭ ነው።
የኢሜይል አድራሻችንን ለማስታወስ horn@voanews.com
የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች
እንዲሁም በኢትዮ ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ትዝታ በላቸው ነን። በዚሁ ተሰናበትን።
ለአሁኑ ሰላም።
Then I do. I'm a man of my own. I'm a man of my own.
Better, 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 better